የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 28 ቀን 2015 ዓመተ ምህረት ዝግጅታችን ጀመረ። እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ የተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትና ዓለም አቀፉ ማህበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ዲሲ አፍሪካ የተሰኘ ፌስቲቫል ዝግጅት በዛሬው ዕለት በዋሽንግተን ዲሲ ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓላማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። እነዚህና ሌሎች ተጨማሪ ዝግጅቶች ይኖሩናል። ከናስ ሊንክ ብራትና ክብራን እንደምንዋላችሁ እንደምናመሻችሁ ዛሬ ቅዳሜ መስከረም 28 2015 ዓመተ ምህረት ነው። አስተናጋጃችሁ እንግዶ ወሌ ነኝ። የፕሮግራሙ አዘጋጅ ቆንጂት ታዬ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ የጋበዝኩ ሁሉም እንደምናደርገው በቅድሚያ የዓለም ዜና እናሰማችኋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዛሬ 1497ኛው የመውሊድ በዓል በኢትዮጵያ እስልምና እምነት ተከታዮች ዘንድ ተከብሮ ውሏል። በዓሉን ያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። በተለይ በአዲስ አበባው ታላቁ አንዋር መስጊድ በተከበረው በዓል የሃይማኖት አባቶች ጥሪ የተደረገላቸው እንግዶችና የእምነቱ ተከታዮች ተገኝተዋል። ዛሬ ማለዳ ላይ በዓሉን በማስመልከት 9 ጊዜ መድፍ መተኮሱም ተነግሯል። የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመውሊድን በዓል የምናከብረው የዓለምን ታሪክና የሰው ልጆችን ሕይወት በመለወጥ መሆን አለበት ብለዋል። የቀድሞው የኬንያ ፕሬዝዳንትና በኢትዮጵያ ጉዳይ የአገሪቱ ልዑክ ኡሁሩ ኬንያታ በደቡብ አፍሪካ ዛሬ ሊጀመር ታቅዶ በነበረው የሰላም ውይይት ላይ መገኘት እንደማይችሉ ገልጸዋል። የአፍሪካ ህብረት ልዩ መልእክተኛ ኦሊሴንጎ ኦባሳንጆን በማገዝ ውይይቱን ከሚመሩት 3 ታዋቂ አፍሪካውያን መካከል አንዱ የሆኑት ኬንያታ በኢትዮጵያ መንግስትና በህዋት መካከል ዛሬ እንዲጀመር ታቅዶ የነበረው የደቡብ አፍሪካው የሰላም ውይይት በሎጂስቲክስ አቅርቦት ምክንያት መራዘሙ በተሰማበት በትናንትናው ዕለት በጻፉት ድብዳቤ ነው በውይይቱ ላይ መገኘት አልችልም ያሉት። ዝርዝሩን ኬኔዲ አባታ ያቀርባዋል።
በደቡብ አፍሪካ ዛሬ መስከረም 28 ሊጀመር ቀን ተቆርጦለት የነበረው የኢትዮጵያ መንግስትና የህወሓት የሰላም ውይይት በሎጂስቲክስ ምክንያት መራዘሙን የዲፕሎማቲክ ምንጮች ገልጸዋል ሲል ሮይተርስ ትናንት መዘገቡ ይታወቃል። ይህ ዘገባ በተሰማበት በትናንትናው ዕለት ለውይይቱ ሲባል ከተቋቋመው ከፍተኛ ቡድን 3 አባላት መካከል አንዱ የሆኑት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በውይይቱ ላይ መገኘት እንደማይችሉ አስታውቀዋል። ኬንያታ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ውይይቱ ሊጀመር አንድ ቀን ሲቀረው ትናንት መስከረም 27 በጻፉት ደብዳቤ በአፍሪካ ህብረት አዘጋጅነት በደቡብ አፍሪካ ሊካሄድ ለመስከረም 28 በተቀጠረው የሰላም ውይይት ላይ መገኘት አልችልም ብለዋል። ለዚህም በመክንያትነት ያቀረቡት ውይይቱ የሚደረግበት ጊዜ በተመሳሳይ ቀን ካለብኝ ሌላ መርሃ ግብር ጋር ይጋጭብኛል የሚል ነው። ኬንያታ በዚሁ ደብዳቤያቸው ለውይይቱ ሌላ ቀን እስኪወሰን ድረስ ህብረቱ ስለ ሰላም ንግግሩ ቅርጽ አካሄድና አወያዮች መከተል ስላለባቸው ደንቦች ዝርዝር ማብራሪያ እንዲሰጣቸውም ጠይቀዋል። አክለውም ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ማድረግ ከንግግሩ እጅግ አጣዳፊ አጀንዳዎች ቀዳሚው እንደሚሆን ተስፋ አድርጋለሁ ብለዋል። የውይይቱ ዋና መሪ የሆኑት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ እንዲሁም ከኬንያታ በተጨማሪ በረዳትነት ውይይቱን የሚመሩት የቀድሞዋ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉሙዝሌ ምላምቦ ንጉካ እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተባበሩት መንግስታት ሰብአዊ መብቶች ምክር ቤት በኢትዮጵያ የሰብአዊ መብት ጥሰቶች መርማሪ ኮሚሽን የሥራ ጊዜን ለአንድ ዓመት አራዘመ። መርማሪ ኮሚሽኑ በግጭቱ ውስጥ በመትገኘው ኢትዮጵያ ለተጨማሪ አንድ ዓመት እንዲቆይ የወሰነው በጠባብ የድምጽ ብልጫ ትናንት አርብ ባሳለፈው ውሳኔ መሰረት መሆኑን አጃንስ ፍራንስ ፕሬስ ዘግቧል። የስራ ጊዜው እንዲራዘም በአውሮፓ ህብረት የቀረበው የውሳኔ ሐሳብ 21 ደጋፊዎች ሲያገኝ 19 አገሮች ተቃውመውታል። ከሌሎች 6 አገሮች ጋር ድምጽ ተአቅቦ ካደረገችው ማላዊ በስተቀር የምክር ቤቱ አባላት የሆኑት ሁሉም የአፍሪካ አገሮች ተቃውመውታል። ባለሙያዎቹ መርማሪዎች ከጥቅምት 2013 ጀምሮ በግጭት ውስጥ ስለምትገኘው ኢትዮጵያ ሁኔታ በሚቀጥለው የአውሮፓውያን አመት 2023 መጀመሪያ ላይ ለኮሚሽኑ የቃል ሪፖርት እንደሚያቀርቡም ተነግሯል። በጄኔቭ የኢትዮጵያ ተወካይ ድምጽ ከመሰጠቱ አስቀድሞ ባስተላለፉት የትዊት መልእክት ኢትዮጵያ አልተቀበለችውም። የምክር ቤቱ አባላት ይህን የፖለቲካ አካሄድ በመቃወም ድምጽ እንዲሰጡ ትጠይቃለች በማለት አሳስበው ነበር። ዓለም አቀፉ የሰብአዊ መብቶች ተሟጋች Human Rights Watch በበኩሉ የመርማሪዎቹ የሥራ ጊዜ መራዘሙን ጥቃት የፈጸሙት ሁሉ አንድ ቀን ለፍርድ ሊቀርቡ እንደሚችሉ ለተፋላሚ ወገኖች ጠንካራ መልእክት የሚያስተላልፍ ነው ብለውታል። Amnesty International የውሳኔ በኢትዮጵያ በቀጠለው የሰብአዊ መብት ጥሰት ተጎጂ ለሆኑ ወገኖች አንድ የሚደግፋቸው አካል መኖሩን ስለሚገልጽ ተስፋ ይሰጣል ብለዋል። ዩናይትድ ስቴትስ ውሳኔውን ትደግፋለች ያሉት የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ Ned Price የኢትዮጵያ መንግስትና በዚህ ግጭት ተሳታፊ የሆኑ ወገኖች በሙሉ ሁሉን አቀፍና ግልጽ የሆነ የሽግግር ፍትህ ሂደትን ለመደገፍ ቃል መግባት አለባቸው። ከመጀመሪያውም ጀምሮ እንደተናገርነው የቀውሱ መፍትሄ ለድርጊቱ ኃላፊ የሆኑትንም ተጠያቂ ማድረግንም የሚጨምር ሲሆን እነዚያን ጥረቶችንም በመደገፍ በኢትዮጵያ የሰብአዊ መብቶች ጥሰቶች መርማሪ ኮሚሽን ወሳኝ ሚና ይኖረዋል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ናይጄሪያ ውስጥ በማከላዊ ሰሜን ያገሪቱ ክፍል በመትገኘው ኮጊ ግዛት ዛሬ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ 7 ሰዎች መሞታቸውና በሺዎች የሚቆጠሩ መንገደኞች ጉዞ መሰናከሉ ተነገረ። በመንገዶችና የመገናኛ መስመሮች ላይ ከፍተኛ ጉዳት ያደረሰው ጎርፍ በ10 አመታት ውስጥ በናይጄሪያ ከፍተኛው መሆኑን ያገሪቱ ባለስልጣናት አመልክተዋል። ወደ ግዛቲቱ የሚያመሩ መንገዶች በሙሉ በውሃ መጥለቅለቃቸው ሰዎች ከመኪና ይልቅ ታንኳዎችን ለመጠቀም መገደዳቸው ተነግሯል። ናይጄሪያ ውስጥ በዚህ አመት ብቻ ከ300 ሰዎች በላይ በጎርፍ አደጋ መሞታቸው ተገልጿል። ዩናይትድ ስቴትስ የነዳጅ ዘይት አምራችና ላኪ አገሮች ምርቶቻቸውን ለመቀነስ መወሰናቸውን ተከትሎ በዓለም የነዳጅ ዘይት ዋጋ እንዳይጨምር ለመከላከል ተከታታይ እርምጃዎችን እያጤነች መሆኑ ተገለጸ። ሩሲያን ጨምሮ ሌሎች አጋሮቹን ያካተተው የነዳጅ አምራችና ላኪ አገሮች ማህበራት OPEC በዚህ ሳምንት መጀመሪያ ላይ የነዳጅ ዘይት ምርትን ከሚቀጥለው ወር ጀምሮ በቀን በ2 ሚሊዮን በርሜል እንደሚቀንስ በመግለጹ ገበያው ላይ ስጋት መፍጠሩ ተነግሯል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቡድኑ ውሳኔ ቅር መሰኝታቸውን ገልጸዋል። ውሳኔውንም አርቆ ተመልካችነት የጎደለው የአጭር ጊዜ እይታ ነው ብለውታል። ዋሽንግተን እውቅና ከነፈገችው የቬኔዙዌላ አምባገነን ሶሻሊስት መንግስት ጋር አስተዳደራቸው ሊገናኝ ይችላል የሚሉ ዘገባዎችንም ባይደን ምን አይነት አማራጮች ሊኖረን እንደሚችል እየተመለከትን ነው ባሉበት ንግግራቸው ያረጋግጡት መምሰሉ ተነግሯል። ባለሙያዎች የነዳጅ ዘይት ምርቶቻቸውን ወደ ውጭ እንዳይልኩ እንደ ቬኔዙዌላና ኢራን በመሳሰሉ አገሮች ላይ የተጣለውን የኢኮኖሚ ማዕቀብ ማንሳት ተጨማሪ የነዳጅ ምርት ወደ ገበያው እንዲመጣ ያስችላል ይላሉ። ዩናይትድ ስቴትስ ውስጥ በሚቀጥለው ህዳር በሚደረገው ምርጫ ምክር ቤቶቹን መቆጣጠር ለሚፈልጉት የፕሬዝደንቱ ዲሞክራቲክ ፓርቲ ተፎካካሪዎች የነዳጅ ዋጋ ጭማሪው ጥሩ ዜና ሊሆን እንደማይችል ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ፕሮግራሞቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 28 2015 ዓመተ ምህረት ዝግጅታችንን ነው እያስተናገድኳችሁ የምቆየው እንግዲህ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትንና ዓለም አቀፉን ማህበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ሰልፉን ለንደን የሚገኘው ዘጋቢያችን አስተዋይ መለሰ ተከታትሎታል እንደሚከተለው ያቀርባል።
State sponsor Amhara genocide in Ethiopia.
የየሽራን ይርዳው የለንደን ሰልፍ ተሳታፊ ናቸው። ስለ ሰልፋቸው ዝግጅትና አላማ እንዲህ ብለውኛል።
በ15 ነው የመጣሁት ጁን 15 በ18 ወገኖቻችን ታረዱ። ከዛ ቀን ጀምሮ በተከታታይ ያለማቋረጥ ሰላማዊ ሰልፍ እንወጣ ነበር። ጁላይ 20 ላይ ሃንገር ስትራይክ ኢቨንት መጀመር አለብን በሚል የርባድ ማውት ሐሳቡን አመጣሁት እነሱ ተቀበሉ። ከ20 ጀምሮ ካውን አለ ማለት ያው የርባድ ማው የቀጠለ ለ15 ቀን ከዛ ደግሞ ሌሎች ሰዎች ተተኩ ለሌላ 15 ቀን ለአንድ ወር ያህል እርባድ ማ ነበር የነበረው። ያው እኛ ከታመምን በኋላ ኪንም ከከለከለን አላቁመናል ታስ ዩኒታሊስ ለነበረ ግን ተሳትፎና ድምጽ መሆናችን እዙን ያለና ድምጽ ለመሆን ለማስቆም እየመጣነው ተማምነን እየመጣነው ከቤተሰቦቼ መርጠው 29 ቤተሰቦቼ ወለጋ ላይ ገለውብኛል ቪዲዮዎች ለብቻ ተልኮብኛል ለብቻ ማለት ነው። ያንንም እንደ ዊትነስ እዚህ ቦታ ላይ ያለው እኔ ዊትነስ ነኝ የተረቡትን ለማምጣት ግን ማረግ ይችላልላችሁ በማለት እንደ ዊትነስ እዚህ ቦታ ላይ ያለና
ያየሽራድ የረሃብ አድማው በእንግሊዝ ብቻ የሚቆም እንዳልሆነ ነግረውኛል።
እንክስካቴ እዚህ ብቻ እንደ ገጠ ዓለም አቀፍ ሙቭመንት እንዲሆን ስቶፕ አማራ ጄኖሳይድ ሃንገር ስትራይክ ግሎባል ሙቭመንት በሚል ፍቃድ አውጥተ ዓለም አቀፍ እንቅስቃሴዎችን ጀምረናል። በአሁን ሰዓት ኤምፒዎች እያናገሩን ይገኛሉ ከቁጥር የበዙ ማለት ነው ጉዳዩን ይዘውት ሊሄዱ ቀጠሮም አለን። ስለዚህ ድምጻችን ለማስተማር ይለናል ውሳኔ እንኳንስ ከነሱ ማለት ነው እየገደለና ያስገደለን ካለም ሰው አላገኘንም። ከነሱ ግን የነበሩበት ሁኔታ መቻል ነበር የመንግስት ለውጥ ነበር ቀጠለ ኩይናቸው ሞተች። ስለዚህ በራሳቸው መተርማመስ ውስጥ ነበሩ። አሁን ግን ሙሉ ለሙሉ እንደሚያናግሩ ኢቨን ፓርላማ ጉዳያችን ይቀርባል ማለት ነው። ከመቶ የሚላል ድምጽ ነበር የሚጠበቀው በፊት እንሰራለን አስገብተናል የሚሉ ካማራን ድጻፋኝ ባዲዎች ነበሩ አብረውን እየሰሩ ያሉ ማለት ነው። አሁን ግን እነሱ ለይተን በማወቅ ሰራን የሚሉትን በመከታተል ራሳችን በማስተባበር ካውንት ያደረግን ነው። ስንትሰል ለይም ያስገብታል ካስገቡ ሃንገር ስትራይክ ሙቭመንት ዊ አር ሂር ያለን ያለን እዚህ ካለ እኛ ነው የሚያናግሩ በዛ እየሰራን ያልሰራ እየለየን ስለሆነ ልክ መቶ ኤምፒ ሪፖርት ያደረገ ሰው ሲሞላ እኛ ጉዳይ ይታያል ማለት ነው።
አቶ አማራ መንግስቱ እንደሚባሉ የነገሩኝም የሰልፉ ተሳታፊ ናቸው።
የሚካሄደው ጄኖሳይድ አክቲቭ ጄኖሳይድ ማንነትን የለየ ጭፍጨፋ ላይ ተካሄደውና እሱ በደንብ እንዲጣራ ተጣርቶ ደግሞ ወንጀለኞቹ እንዲያዙ ይሄን ጭፍጨፋ ለመቃወም አማራ ብቻ መሆን አይጠበቅብንም። እያንዳንዱ ኢትዮጵያዊ ለዚህ መቆም አለበት ለትክክለኛ ፍትህ መቆም አለበት። ምናልባት ዛሬ በአማራ ይሆናል ነገ ደግሞ በሌላው ይከተላል። ስለዚህ ማንኛውም ኢትዮጵያዊ ሰው የሆነ ሁሉ ይሄን መቃወም አለበት።
ገዳይ ልብ የለውም ከቶ የሚራራ እነቱ ይሄ ነው ጠባቂ ነው ተራ ትላንት የኔን እናት በቁም የገደለ ዳንተ እናት ይመጣል ስለት እየሳለ።
የሰልፉ አስተባባሪዎች ለጠቅላይ ሚኒስትር ሊስትሩ ጽፈት ቤት ባለ 3 ገጽ ደብዳቤ አስገብተዋል። በጠቅላይ ሚኒስትሩ አመራር ቤት ፊት ለፊት ካለፈው ሐምሌ 13 አንስቶ ለተደረገው የረሃብ አድማ ምንም ምላሽ አለመሰጠቱ እንዲሁም ኢትዮጵያ ውስጥ እየተደረገ ነው ባሉት ኢሰብአዊ አድራጎት ላይ ዝምታ መስፈኑ ቅር እንዳሰኛቸው ሰልፈኞቹ ባስገቡት በደብዳቤው ላይ አስፍረዋል። ከሰኔ 2014 እስከ መስከረም 2015 ዓመተ ምህረት በነበሩት ወራት ቁጥራቸው በርካታ አማርኛ ተናጋሪዎች ወለጋ ውስጥ በግፍ እንደተገደሉ የጠቆመው ደብዳቤ ተባበሩት መንግስታት ድርጅትና የእንግሊዝ መንግስት ጉዳዩን በገለልተኛ ወገን በአፋጣኝ እንዲያስመረምሩ ሰላም አስከባሪ ኃይል እንዲልኩና ሰብአዊ ድጋፎችን እንዲያቀርቡ ጥሪ አስተላልፏል። የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ ተስኖታል ሲሉ በደብዳቤያቸው ላይ ያመለከቱት የለንደን የትላንት ሰልፈኞች ዓለም አቀፉ ማህበረሰብ ችላ ካለው የሩዋንዳው አይነት የዘር ጭፍጨፋ ኢትዮጵያ ውስጥ ሊከሰት እንደሚችል ስጋታቸውን ገልጸዋል። ኢትዮጵያ ውስጥ የታሰሩ የሚዲያ ባለሙያዎች የሰብአዊ መብት ተሟጋቾችና የህግ ሰዎች ያለምንም ቅድመ ሁኔታ ይፈቱ ሲሉ ሰልፈኞቹ ድምጻቸውን አሰምተዋል። ለጠቅላይ ሚኒስትሩ ጽፈት ቤት የገባው የፋኖና ቤተሰቦቻቸው እስርና ግድያ ይቁም የህግ የበላይነት የሚዲያ ነጻነትና ዲሞክራሲ ይስፈን በአማራ የዘር ጭፍጨፋ ላይ ተሳተፉ ሁሉ በአለም አቀፍ ፍርድ ቤት የሚጠየቁበት ሁኔታ ይመቻች የሚሉና ሌሎችም ጥያቄዎችን ያካተተ ደብዳቤ ነው። ምዕራብ ኢትዮጵያ ውስጥ በአማርኛ ተናጋሪዎች ላይ የሚፈጸመው ጥቃትና ግድያ የመንግስት ባለስልጣናት የኦሮሞ ነጻነት ጦር ነን የሚሉ አማጽያንን በተጠያቂነት እየያዙ በተለያዩ ጊዜዎች ህግ ማስከበር ሲሉ የሰየሟቸውን ዘመቻዎች ቢያካሂዱም ክሱን የሚያስተባብሉ ታጣቂዎች በበኩላቸው በመንግስቱ በራሱ ይደገፋሉ የሚሏቸውን ሚሊሻ ሲወነጅሉ ይስማል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
አስተዋይ መለስን ለዘገባው እናመሰግናለን። በለንደን የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉትን የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ ያደረጉት ሰልፍ በተመለከተ የቀረበውን ዘገባ ነበር የተከታተላችሁት። የዩናይትድ ስቴትስ መናገሻ የሆነችው ዋሽንግተን ዲሲ የብዙ አፍሪካውያንና ትውልድ አፍሪካውያን መኖሪያ ከተማ ናት። በእነዚህ ህዝቦችና በከተማዋ መካከል ያለውን የእርስ በርስ ግንኙነት ለማጠናከር ያለመ ዲሲ አፍሪካ ፌስቲቫል ዝግጅት በዛሬው ዕለት ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓላማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። ከእርሳቸው ጋር የተደረገውን ቆይታ በመቀጠል እናስደምጣቸዋለን። ሀብታሙ ይቀጥላል።
በአሜሪካ የስነ ህዝብ ቢሮ መረጃ መሰረት ወደ 700 ሺህ የሚጠጋ ህዝብ የሚኖርባት የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ከመላ ዓለም የመጡ ህዝቦች መኖሪያ ናት። አፍሪካውያንና ትውልድ አፍሪካውያንም በብዛት በከተማው ውስጥ ይኖራሉ። ከተማዋ በተለያዩ ዘርፎች እንድታድግ እንድትበለጽግም እያደረጉ ይገኛሉ። ለዛም ይመስላል የከተማው አስተዳደር የአፍሪካውያንን ባህልና ትውፊት የሚያስተዋውቁ የተለያዩ ዝግጅቶችን ማዘጋጀቱ። በዚህ ማሳያ የሚሆነን ዲሲ አፍሪካ ፌስቲቫል የተሰኘ ዝግጅት ይከናወናል። ስለ ዝግጅቱ ይዘትና ዓላማ ለማወቅ ደግሞ ገሊላ ጌታነህን በቀጥታ ስልክ መስመራችን ላይ ጋብዘናል። ገሊላ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ናት። ገሊላ እንደምን አደረሻል? እንኳን ወደ ዝግጅታችን በሰላም መጣሽ።
ሰላም፣ እንዴት አደራችሁ? እና እዚህ ፕሮግራም ላይ ስለጋበዛችሁን በጣም እናመሰግናለን።
እኛም በጣም እናመሰግናለን። ዲሲ አፍሪካ ፌስቲቫል የተባለው ዝግጅት በዋዜማው ላይ እንገኛለን። ይህንን ፌስቲቫል የከንቲባ ቢሮው ማዘጋጀት የፈለገበት ምክንያቱ ምንድን ነው? ዓላማው ምንድን ነው የሚለውን ባጭሩ ለአድማጭና ለተመልካቾቻችን ብትነግሪልን።
እሺ። የዲስትሪክት ኦፍ ኮሎምቢያ የከንቲባ ሜሪ ባውዘር መስሪያ ቤት፣ ይሄ የአፍሪካውያን ጽፈት ቤት የአፍሪካውያን ጉዳዮች ጽፈት ቤት አንደኛውና ብቸኛው በአሜሪካን ውስጥ ብቸኛው ዲፓርትመንት ነው እና ዋናው መርሃ ግብሩ ለአፍሪካውያን ነዋሪዎች የተለያዩ አይነት አገልግሎቶችን በመስጠት እና በዚያውም ላይ ደግሞ እውቀትን የባህላዊ የአፍሪካንን ባህላዊ እውቀትና እድገትን የሚያበረታታ ቢሮ ነው። ስለዚህ ይህንን ያዘጋጀንበት ዲሲ አፍሪካ ፌስቲቫል ያዘጋጀንበት አንደኛው ምክንያት እንደምታውቁት ሰፕተምበር ያለፈው ወር ማለት ነው በዲስትሪክት ኦፍ ኮሎምቢያ ውስጥ የአፍሪካውያን ቅርጽ ወይም አፍሪካን ሄሪቴጅ ማንት ተብሎ ፕሮክላሜሽን ከከንቲባዋ ተሰጥቶ የሚከበርበት የተለያዩ የአፍሪካን በዓላት የሚከበርበት ቀን ወር ነው። ስለዚህ ይህንን ፌስቲቫል የምናዘጋጀውም ይህንን ቅርጻችንን ለማሳደግ ባህላችንን ለከተማው ለማሳወቅ ለነዋሪዎች እና የተለያዩ ደግሞ አፍሪካኖች አንድ ላይ ተገናኝተው ልዩነታችንን በማክበር እና በመገናኘት እንድናከብር ለተለያዩም ዜጎች ደግሞ ለማስተላለፍ እንድንችል ነው ይህንን ፕሮግራም ያዘጋጀ ነው።
መልካም ገሊላ፣ እንግዲህ በዚህ ዝግጅት ላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገሮችን የወከሉና ከተለያዩ የአፍሪካ ሀገሮች የመጡ ታዳሚዎች እንደሚሳተፉ ይጠበቃል። ለመሆኑ በዚህ ዝግጅት ውስጥ የተካተቱት ትርኢቶች፣ ክንውኖች ምን ምን ናቸው? ምን አይነት ነገሮችን ለማድረግ አስባችኋል? ለታዳሚዎች ለማቅረብ አስባችኋል?
ስለዚህ የተለያዩ አይነት አንደኛው ፕሮግራማችን የተለያዩ አይነት ዘፈኖች፣ ባህላዊ ዘፈኖች ከምዕራብና ከምስራቅ አፍሪካ የተለያዩ ባንዶች ከናይጄሪያ፣ ሴኔጋል እና እንዲሁም ከኢትዮጵያ የባህላዊ ውዝዋዜዎችም ይኖሩናል። ከዛም በተጨመረ ደግሞ የተለያዩ የዲስትሪክት ኦፍ ኮሎምቢያ ገቨርንመንት ኤጀንሲዎች በዛ ፕሮግራም ላይ ከሀያ የሚበልጡ ኤጀንሲዎች በዛ ፕሮግራም ላይ ተገኝተው የተለያዩ አይነት ኢንፎርሜሽኖች እና ቁሳቁሶችን ለነዋሪዎቹ ለማስተላለፍ እና ኢንፎርሜሽን ለማግኘት ለሚፈልጉ ሰዎች ሁሉ እዛ እንደሚገኙ እና ይህንን ኢንፎርሜሽን ደግሞ በአማርኛ እና በፈረንሳይኛ ማግኘት እንዲችሉ ሆነው እዛ ይገኛሉ። ስለዚህ ይሄ ባህላዊ ፕሮግራም ቢሆን የተለያዩ አይነት ክራፍቶች ለህፃናቶችም የሚሆኑ ባህልን የሚያሳይ ፕሮግራም እንደመሆኑም ከዛም የበለጠ ግን ሰው እዛ ላይ መጥቶ የተለያዩ ስለ ህዝብም ሆነ የተለያዩ ስለ ኤነርጂ ስለ ሶላርም ሆነ የተለያዩ አይነት ኢንፎርሜሽኖችን በቋንቋቸው መረጃ የሚያገኙበት ጊዜ ነው። ከሰኞ እስከ አርብ መሄድ የማይችሉ ሰዎች ኢንፎርሜሽንን ለማግኘት ይሄ በጣም ትልቅ ቦታ ነው ለነሱ ጋር ላይ መጥተው ተነጋግረው በቋንቋቸው ኢንፎርሜሽንን አግኝተው መሄድ የሚችሉበት ፕሮግራም ነው።
መልካም። እንግዲህ እንደሚታወቀው በርካታ አፍሪካውያንና ትውልድ ኢትዮጵያውያን የሚኖሩበት ከተማ ነው የዋሽንግተን ዲሲ ከተማ። መሰል ዝግጅቶች በተለይ በአፍሪካውያን ማህበረሰብ ዘንድ መቀራረብን ለመፍጠር በአፍሪካውያንና ትውልድ አፍሪካውያን ወጣቶች መካከል ያለውን ግንኙነት ለማጠንከር ምን አይነት ፋይዳ ይኖረዋል ብላችሁ ታስባላችሁ?
ይሄ በጣም ብዙውን አንደኛው ምን ሞክራው ነገር በተለይ ወጣቶች በዘፈን በእንደዚህ አይነት ነገሮች ላይ ተገኝተው ከሌላን አፍሪካኖች ላይ እንዲገናኙ ለማድረግ የተለያዩ አይነት ያንግ ወይም ልጆችን የሚወዷቸው አይነት ዘፋኞች ናቸው የሚኖሩት በዚህ መድረክ ላይ። እዛም ደግሞ በመጡ ጊዜ ለምሳሌ የተለያዩ አይነት ለትምህርትም ሆነ ለተለያየ አይነት ለልጆች የሚሆኑ ስራዎችን የሚያቀርቡ የተለያዩ አይነት ዲስትሪክት ኦፍ ኮሎምቢያ ኤጀንሲዎች ይኖራሉ በዛ ላይ። ስለዚህ ሁሉንም በተለይ ደግሞ ያንጉን ጀነሬሽን እንዲመጣና እዛ ላይ እንዲገኙ በጣም የምንገፋፋው እና አይተናል። ከዚህም በፊት በኮቪድ ምክንያት ላለፈው 2 ዓመት ይሄ ፕሮግራም አልተደረገም፣ ግን ከዛ በፊት ባደረግነው ጊዜ አይተናል ምን ያህል ልጆችንና ቤተሰቦችን የሚገፋፋና አንድ ላይ የሚያደርግ ፕሮግራም እንደሆነ።
እንግዲህ አንቺ ያው በክንውን ኃላፊነት የምትሰሪበት የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ መሰል መድረኮችን ከማዘጋጀት ባለፈ በከተማዋ ለሚኖሩ አፍሪካውያንና ትውልድ አፍሪካውያን የሚጠቅሙ ሌሎች ተግባራትንም እያከናወነ እንደሆነ እንሰማለን። የተወሰኑትን ለወደፊቱ ለማድረግ የምታስቧቸውን እቅዶች ለአድማጮች ማጋራት ትች ይሆን? ከመጪ ዘመን እቅዳችሁ የተወሰኑትን አንድ ሁለቱን ብትነግሪልን።
እሺ። አንደኛው በጣም ለወደፊቱ ማድረግ የምንፈልገው የአቅም ግንባታ በተለይም የአፍሪካውያን ማህበረሰብ የሚረዱ የተለያዩ አይነት ድርጅቶች አሉ፣ ወይም ኤንጂዎች ነን ፕሮፊት ኦርጋናይዜሽን የሚባሉ አሉ በዲስትሪክት ኦፍ ኮሎምቢያ። ስለዚህ እነሱን የአቅም ግንባታ ምን ያህል ከኛ የተወሰነ በገንዘብ በየአመቱ የምንሰጣቸው ድጋፍ አለ፣ ግን ከዛም የበለጠ ደግሞ እንዴት ከኛም ሆነ ከሌላ ከፌዴራልም ሆነ እንዴት አይነት ግራንት ማግኘት እንደሚችሉ የነሱን አቅም ግንባታ ማድረግ ነው። ሌላውም ደግሞ በተጫለ የተለያዩ ቤተክርስቲያን የሃይማኖት ድርጅቶችም ጋር በመስራት እንዴት አድርገን የሚኖሩ አፍሪካውያን የገቨርንመንቱ ሪሶርስ ወይም ኢንፎርሜሽን ማግኘት እንደሚችሉ በደንብ ማሳወቅ ነው። እንደምታውቁት ዲስትሪክት ኦፍ ኮሎምቢያ ውስጥ ማንኛውም አፍሪካዊ ብሔረሰብ በአማርኛ ወይ በፈረንሳይኛ ሄዶ የትም ገቨርንመንት ኦፊስ ወይም እኛም ቢሮ በመምጣት እርዳታ ማግኘት ይችላል። የግድ እንግሊዝኛ መሆን የለበትም። እንግሊዝኛ መናገር ካልቻሉ አማርኛ ብቻ ከሆነ ምንም አይነት ዶክመንትም ሆነ በቋንቋም ወይም በጽሁፍም በአማርኛ ወይም በፈረንሳይኛ ኢንፎርሜሽን ማግኘት እንደሚችሉ ሰው እንዲያውቅ በጣም ሞር ቅስቀሳ እንደምናደርግ እና ይሄንንም የምናደርገው ከተለያዩ አይነት አቋማት ጋር በመስራት እንደሆነ ነው።
ከመለየታችን በፊት እንግዲህ አንቺ በአፍሪካ ጉዳዮች መስሪያ ቤት ውስጥ በኃላፊነት የምታገለግይ ብትሆኝም የኢትዮጵያውያንን የትውልድ ኢትዮጵያውያንና የኤርትራውያንን እንቅስቃሴ በተለይ በከተማው ውስጥ ያላቸውን አስተዋጽኦ የመመልከት እድሉ አጋጣሚውን አግኝተሻል ብዬ አስባለሁ። እንዲህ ባለው ዝግጅት ውስጥ የነሱ ኃላፊነት ምንድን ነው? በአጠቃላይ ደግሞ በከተማው ውስጥ ባሉ ክንውኖች ውስጥ ያላቸው ሚናስ ምን ያክል ነው?
በጣም ትልቅ ሚና ነው የሚጫወቱት። ኢትዮጵያውያን ወይም ኤርትራውያን ትውልድ ኢትዮጵያውያን ወይም ኤርትራኖች ዲስትሪክት ኦፍ ኮሎምቢያ የሚኖሩት እና እኔ በጣም የምለው ነገር ቢሆን የመስሪያ ቤቱ መስራት የሚችለው እና ገንዘብም ለአፍሪካኖች መስጠት ብዙ ፕሮግራሞች ማድረግ የምንችለው በተሳትፏችን ነው። ስለዚህ እንዲህ አይነት ፕሮግራሞች በሚካሄዱ ጊዜ ተሰብስበን አንድ ላይ ወተን ድምጻችን በጣም ትልቅ ነን the largest African community, District of Columbia is the largest Ethiopian national. So that I'm talking about the Eritrean, and that's the talking about. So let's see, but some of the production and material, more at the gas method, but I'm telling you, program or chalu, like District of Columbia budget to see what's but I'm kept negative watch. Kakanti waga marek mutulu bet medrek I kafatal bayamatu. So let's see, zala hulu sata gento maninya lejim hona. Salatimer street hacho the government at nifalugo kona telelik senior ochum dono. Buzun nagar magnet menchlo dim action and bamata matno. So let's see, benegon program bagam bamaganet, balelon program damu bamaganet, and there's manin natachin and decent dalen masa matalabin. And I'm minum aines nagar damu, minum aines chigger waym triag ebamin or bacho. This is inya gamato kenya bureau information and bamaganet. ብዙ አይነት ለራሳቸው ለህዝቡም ለዲስትሪክት ኦፍ ኮሎምቢያ በጣም ለውጥ እንደሚያረጉ በጣም አታወቅ እንፈልጋለን።
መልካም ገሊላ ውይይታችንን ከማብቃታችን በፊት ይህንውን ይህ ዝግጅት የትቦታና በምን ሰዓት እንደሚከናወን ለአድማጮች አስተውሽልን እንዲሁም ደግሞ መረሳት የሌለበት የምትዩ ጉዳይ ካለ የተወሰኑ ደቂቃዎችን ልስጥሽ እሱን ለማስተላለፍ።
Yes, I'm a second allow. So let's see, program over 8, Kadami, Kasa'a 2, 2 o'clock, when Sunday Saat, Bamarina Kalo, Katu is 6 p.m. in a midaraga, Kaula Saat is Kasa de Saat, is Kasa de Saat, and now the Meridian Hill Park, 16th Street, way, and now W Street, Northwest, no, Meridian Hill Park, way, in Bedrog Zedamo, Malcolm X Park, Mibalo, one in Yabatam, historically hona park no lazam no izi bota mareg yefellegno selezi bezan saat gentachu kenya ga abrachu indetulu betam gabizachu allo na demo menager mefellegaw bemenyaum geze mannem sew erdata bemefellegbet geze bakachun bebiroachin bemamtat 2014 street line an yallano 14th and you ወይም ደግሞ በእኛ መስሪያ ቤት በመደወል ኢንፎርሜሽን ማግኘት እና በመቼውም ሰዓት መታችሁን እንድትናገሩ ነው ባካችሁ እንጋብዛለን።
በጣም እናመሰግናለን ገሊላ ጌታነ። በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ነሽ። ዲሲ አፍሪካ ፌስቲቫል አስመልክተሽ ለቀበልሽን ሀሳብ ለጋራሽን መረጃ በእጅጉ አመስጋኞች ነን። መልካም ቀን ይሁንልሽ ገሊላ።
እኔም በጣም አመሰግናለሁ። መልካም ቀን ለእናንተ።
ሀብታሙ ስዩምን ስለ ዝግጅቱ እናመሰግናለን። ክብራትና ክብራን አሁንም ከኛ ጋር አብራችሁ እንደምትቆዩ ተስፋ አደርጋለሁ። አሁን ደግሞ አድማጮች ትንሽ ረፍት እናደርጋለን። ጥንድ ጥንድ ሆነው ሲሄዱ ይለናል ጻየ ዮሐንስ።
ጥንድ ጥንድ ሆነው ሲሄዱ ታሽኔ ሲሳይ ከነው በሰዎች ላይ ዛሬም ሳላይ ሽላድር ነው ወይ እባክሽኔ እንድ ጥንዶነው ሲሄዱ ባይ ታሽኔ ሲሳይ ከነው በሰዎች ላይ ዛሬም ሳላይ ሽላድር ነው ወይ እባክሽኔ Rain was 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 anchin de huyelashi anchin de huyelashi manga tatu de samai yena fakshin yenda bimatraine yelashim gome asanye chininga ga weine weine rain was 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 anchin de huyelashi anchin de huyelashi manga tatu de samai yena fakshin yenda bimatraine Che, የለኝም ሌላ ምነው ቢባል አንቺ የታዘዘ ምነው ቢባል ያካል ስፋት ምነው ቢባል አግኝቼ ሰዋይ ምነው ቢባል ዝምታ ነው መልሴ
ፀሐዬ ዮሐንስን ነበር ያደመጥነው። በመከታተል ላይ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዲህ ወልዴ ነኝ። ወደሚቀጥለው ዘገባ እንለፍ። በሳህል በርሃ የተወለደ ፍቅር። ባለታሪኮቹ አቶ ማሞ አፈታና ወይዘሮ ህይወት ተስፋ ይባላሉ። አቶ ማሞ በኦሮሚያ ክልል ወለጋ ነው የተወለዱት። በደርግ ዘመን ትምርታቸውን ከ9ኛ ክፍል አቋርጠው ውትድርና ገቡ። የኢትዮጵያ ጦር ሰራዊት አባል በመሆን በ1967 ዓ.ም ወደ ኤርትራ ዘመቱ። ወይዘሮ ህይወት ተስፋ ደግሞ በኤርትራ ደቀ መሃረ በሚባል አካባቢ ነው የተወለዱት። በ1971 ዓመተ ምህረት ደርግን ለመፋለም ወደ ሳህል በርሃ በመሄድ ህዝባዊ ግንባር ሐርነት ኤርትራን ተቀላቀሉ። አቶ ማሞ በኤርትራው ጦርነት ለሁለት ዓመታት ከተሳተፉ በኋላ በህዝባዊ ግንባር ሐርነት ኤርትራ ተጋዮች ተማረኩ። ለተወሰኑ ዓመታት ከቆዩም በኋላም 3 አማራጮች ተሰጧቸው። አማራጮቹ ወደ አገራቸው እንዲመለሱ፣ ወደ ውጭ አገራት እንዲሄዱ፣ አሊያም ከህዝባዊ ግንባር ጋር ተሰልፈው ደርግን እንዲፋለሙ የሚሉ ነበሩ። አቶ ማሞ አፈታ 3ኛውን አማራጭ መርጠው ከህዝባዊ ግንባር ሐርነት ኤርትራ ጋር ተሰልፈው ደርግን ለመጣል ትግል ጀመሩ። በዚህ ጊዜ ነበር ከህዝባዊ ግንባር ታጋይዋ ህይወት ተስፋይ ጋር ፍቅር የጀመሩት። በሳህል በረሃ የተጀመረው ፍቅራቸው ወደ ትዳር አደገ። ጋብቻቸው እዛው በትግል ሜዳ ተፈጽሞ ልጆች ለመውለድ በቅተዋል። በአሁኑ ጊዜ ከልጆቻቸው ጋር በአዲስ አበባ ይኖራሉ። በተለያየ ጎራ ተሰልፈው ሲፋለሙ የነበሩ ሁለት ታጋዮች በምን ሁኔታ ፍቅር ጀመሩ? የትግል ታሪካቸውና የህይወት ልምዳቸውስ ምን ይመስላል የሚለውን ለመስማት ገብረ ሚካኤል ገብረ መድን በመኖሪያ ቤታቸው ቆይታ አድርጓል። ባለፈው ሳምንት የመጀመሪያውን ክፍል አሰምተናቸዋል። ሁለተኛውንና የመጨረሻው ክፍል ቀጥሮ ይቀርባል።
የወይዘሮ ህይወትና የአቶ ማሞ ፍቅር የተጀመረው እዚህ በርሃ ውስጥ ነውና እንዴት ተጀመረ?
ፍቅራቸው የተጀመረው እኔ የመታገል እድል ሲሰጠኝ እንትም ያው የድርጅቱን ስልጠና ደግሞ መውሰድ ነበረብኝ። እና ያኔ ማሰልጠኛ ስንገባ እና ህይወት ያለበት አካባቢ ነው የሄድ ነው ሂምቦል የሚባል ቦታ አለ እና እዛ እሷ ያኔ ፖሊስ ነበረች። አካባቢ ፖሊስ የሚባሉ አሉ ደግሞ ከታጋዮች ጸጥታ የሚያስከብሩ። እዛ እኔ ምመራት ባህል ክፍልም ነበረች ምርኮኞች ወይም አንዲት ዳልባ ከምትባል እዛ ስልምድ ስላለኝ አሁን ለመታገል በተዘጋጀን ጊዜ ደግሞ እዛ አሰልጠኛ ውስጥ ሆነን አልተውንም። ክነቱ በቃ ድራማ እንሰራለን እንዘፍናለን እና እንዴ እንደዚህ አዘጋጅተን ታጋዊ ጠራ ክነቱን አዘጋጅተን ማለት ነው እና እኔ አናምሰር ነኝ አስተዋዋቂ። እዛ ስመድረክ ስመራ ባጋጣሚ ነው አይን አረፈባት እሷም ታየኛለች እኔ አታለው አንድ ዘፈን ነበረች አዘፈን ደሞ ለዘፈን ወጣው ዘፈን ዘፈን ደሞ መጣች ወጣች ከዛ ከተቀመጠችበት ከመድረኩ መጣ ያው እጄን ከፍ አርጋ ማለት ነው አሽ ይባላል በትግርኛ አሽ አሽ አለች
እንደ ማበረታታት
ማበረታታት ነው አይዞ አይዞ የማለት አይነት ነው
ወይዘሮ ህይወት ከአቶ ማሞ ጋር የፍቅር ግንኙነት የጀመራችሁበትን ሁኔታ እንዴት ያሳውሱታል
ከማሞ ፍቅር የጀመርኩት በቃ ሂንደል የምትባል ቦታ ናት ሮንድ የወጣ ነበር አጋጣሚ እሱ አየሁት እዛ አካባቢ ነበሩ እነሱ ስልጠና ይወሰዱ ነበሩ ስልጠና ሲወስዱ አጠገባቸውና እነሱም ባህል ያደርጋሉ ባህል ይሄዳሉ እኔ በጣም ባህል ወዳለሁ እኔ እብድ ነበርኩ በጣም እብድ ነኝ እኔ ከዛ ወደ እነሱ ይሄዳለሁ እዛ ሄጄ ተጠርተንም ባህል ቡድንን ተሳደርጎ ተጠርተ ይሄዳለሁ አሽልባለሁ እኔ በጣም ከዛ በኋላ ነው እንትን ያደረኩ ማለት ነው ወደድኩት አሁን እነሱ ስልጠናቸው ጨርሰው ተመደቡ አላሳራ ማከላይ አላሳራ የሚባላል እዛ እኔ ለስልጠና ሄድኩ ማለት ነው ተስፋ ቀርጫለሁ የት እንደተመደበ አላውቅም የት እንደሄደ አላውቅም እዛ ማገኘሁት ማለት ነው እሱ ያገኘው በጣም ደስ አለኝ
ከዛ በኋላ አንድ ውቃውዝ የሚባል ሰራዊት ሲደመሰስ ብዙ ምርኮኛ ተማረከ ከዛ ቦታ ማለት ነው እና ካምፕ ለብቻው እነሱ የውቃዎች ለብቻ አንድ ካምፕ ተመሰረተ ጠባቂዎች ደግሞ ከየቦታው ተወጣጥተው እዛ እንዲመደቡ ተደረገ ከነሱ አንዱ ሷ ሆነች እኔ ደግሞ ሌላ ቦታ ሆኜ መጻፍ ተርጉም ነበር ኢላባቡ የሚባል ቦታ ነበር ተርጓሚ መጻፎች ብዙ ተርጉም ያለውና ከዛ ቦታ አስተማሪ ሆኜ እንደት ተደረኩ የፖለቲካ መምህር ሆኜ እዛ ሄድኩ እዛ ቦታ ተገናኘን ደግሞ እዛ ቦታ ተገናኘን እንግዲህ ልባችን ውስጥ የነበረው ነገር አሁን ዳበረ አንድ ቦታ መሆን አንድ ለአንድም አንድ እንትን ውስጥ ነው ያለው አንድ ቡድን ውስጥ አንድ ቦታ ላይ ሆነና እኔ አስተማሪ ነኝ የፖለቲካ መምህር ነኝ ለቢሮ አለኝ ለብቻ የተሰጠኝ እዛ ነው የምሆነው ግን አንድ ላይ ነው የምትበላው ቁርስ ምሳ እራት ትገናኛለና ብዙ አብዛኛውን ጊዜ እኔና ሰውን ብለን ተጠባብቀን አብረን ነው የምንበላው
ግንኙነታችሁን ለማጠናከር ከፍቅር አልፎ ወደ ትዳር እንዲደርስ የነበረው ሂደት ምን ይመስላል?
በ1971 ነው ድርጅት የፈቀደው ጋብቻ። እና የተጋቡት አጋቢዎች አሉ። መፋቀር ተፈቅዷል። መተጫጨት ነው የሚፈቀደው እንጂ ያለ ፍቃድ መነካካት ክልክል ነው። ግን መገላለጥ ትችላለህ። ወድሻለሁ፣ ወድሃለሁ በተገኘ እድል ይቻላል። ለዛ ተብሎ ለብቻ የሚወሰድ ጊዜ ግን የለም። ካልተፈቀደ በስተቀር ከዛ በኋላ ሄደቱ ምንድነው አሁን ወደ ማመልከት ነው
ለማን ነው የምታመለክቱት
ለማሪዎቻችሁ ለድርጅቱ በደረጃ አላፊ አለ ቅርብ አላፊ ከቅርብ አላፊ ትጀምሩ ማመልከቻ ታስገባለች እኔ ማመልከቻ አስገባለሁ ተዋደና ስለዚህ እጮኝነት እንዲፈቀድልን ነው ምንለው ተጠንቶ ይፈቀድልሃል ሊቆይ ይችላል ተፈቀደልን ሲፈቀድልህ በእጮኛ ደንብ እራስን ቢታደርግ ፈቀደላ ግንኙነትም ቢሆን በተፈቀደ በህጋዊ መንገድ እንዳመራውት የተባለተውሎ የሙሽሮች ተውሎ በተውሎ ሰራተኛ ተመድበውልህ ከታጋዮች ባህል ነው እና በቃ የበላ የጠጣ ማታ ማታ የተጨፈረ ሁሉ በዛ አይነት መልክ ራስ ተሰጣ እኛ ጋር ብቻ 36 ሰው በአንድ ቀን ተጋባበት ነው 72 ሰው
36 ጥን
እንደውና ተገልጿል በጣም በህዝባ ግንባር ታሪክ ውስጥ ለመጀመሪያ ጊዜ ይሄን ያክል ብዛት ያለው 36 ጥን ሰው የተጋባበት ጋብቻ መሆኑን ስነ ስርዓት መሆኑንና ሁለተኛ ነገር ትልቅ ነጥብ ሆኖ የተገኘው ደግሞ አንድ አህጉራዊ ታጋይ ኢትዮጵያዊ ከአንዲት ኤርትራዊ ታጋይ ጋር ለመጀመሪያ ጊዜ በህዝባ ግንባር አንድ ኤርትራ ታሪክ ዛሬ ጋብቻ ያደርጋሉ ተብሎ ተገለጸ። ከዛ ደግሞ አንድ ያማርኛ ዘፈን ከነት ነበር ባንድ የን ለማድመቅ የመጣ ዛሬ ላገባው ኢትዮጵያ ወንድማችን ተብሎ አንድ ያማርኛ ዘፈን የጋብቻ የሰርግ ተለቀቀ። እዛ ላይ ሐላፊው ራሱ ነው መጀመሪያ ወጣው ጭፈራ ወጣንኛም ሽጉጥ ጭንቅላት ላርጎ ተቆሰ የደስ ደስ እና ያው እንግዲህ ታጋ አብዛኛው ታጣቂ አይደለ አንተ አጣው ማለት ነው ደስ ደሱ በዛ አይነት መልክ አለፈ በዚህ ጉዞ ውስጥ ምንም አይነት እንቅፋት አልነበረም ወይ የሚለው አንዱ ጥያቄ ይሆናል ትግሎች ነበሩ የሚቃወሙ ነበሩ ይሄንን እኛን ግን ምንነት ዝምድናችን ምክንያቱም እንዴት ተደርጎ ነው ትናንትና ይሶኮ ከጠላት ወገን ነበር ብሎ የሚያስቡ አሉ እና የሚቃወሙ አሉ በግልጽም በመተው ነን እንዴት አድርገ ምሉ አይደለም አንዳንዴ ለሷ አሽሙር ነገሮችም የሚነገሩ አሉ ተዛዋሪ መንገድ እና እሷ ጸናች
ወይዘሮ ህይወት ምን አይነት ፈተና ነበር የገጠሙት አቶ ማሞም እንዳሉት የተለያዩ ፈተናዎች ነበሩባችሁና እንዴት ያስተዋውሷቸዋል
ማስተዋወስ የነበረው እኔ በአጠቃላይ ሆንዲዬ ገባሁበት ስለሆነ ብዙ ፈተናም እንዲገጥመኝ ተጠብቃለሁ ለምን መሰለ ይሄው ከኔ ጋር እኔ ለትግል ብዬ ወጥቼ ትግሌን አጠናቅቄ ናጽነት የናገኛለሁ ብዬ ተነሳሁ ነው በዚህ መሃል ግን የፍቅር ነገር ሲመጣ ግዴታ ነው ተቋቋመው እኔ በጣም ሁሉ ነገር ተቋቁሜ ማለት ይገባኛል ብዬ ለራሴ ላምሬ አሳምኜዋለሁ ማለት
እንግዲህ በሳህል በርሃ የተጀመረው ፍቅር ወደ ትዳር አደገ ለመውለድ በቃቹ ከዛ በኋላ ወደ ኢትዮጵያ የመመለሱ ሐሳብ እንዴት መጣ
ወደ ኢትዮጵያ የመመለሱ ጉዳይ እና እንግዲህ ኤርትራ ደርጋ ወርቆ ኤርትራ ነጻነት ሁሉ ሲታወጅ እዛው ነበርኩኝ ቤት ተሰጥቶናል መኖሪያ ለባለ ትዳር ተብሎ አንድ ልጅ አስመራ ደግመን ወልደናል ሁለት በርሃ ነው ተወለዱት ሶስት ልጆች ነበሩን እዛ እናቴ ከኔ ውጭ ልጅላት እናቴን ደሞ ስላገኘዋት በህይወት መጥቼ ነበር ወደዚህና ስላገኘዋት እድሜዋ የገፋ ነው ምደግፋት የለም እግዚአብሔር ለዚህ ለታሪክ ካኖረኝ እናቴ መደገፍ አለብኝ የምለው በውስጤ መጣ ስለዚህ እዛ ያለው ጉዳይ የቀረ ነገር የለም እና በጣም የወደደን ማለት ህዝቡ ኤርትራስ ግዴታ ሆኖብኝ በቃ ማከርኳት ህይወት ሳንት ዳሩዋን አስበልጣ አው ልጆቻችንን ሰብስበን ወደዚህ ሀገር መጣን ወደ ኢትዮጵያ ተጓዝን ማለት ነው
ወደ ኢትዮጵያ ለመመለስ ስትወስኑ ወይዘሮ ህይወት ምን ተሰማዎት
እሷ አሁን እንግዲህ እንደገለጸው እናቱ ደካማናቸው ትልቅ ሴት ናቸው ያለሱ የላቸውም ልጅ እሱን አሁን ለሱ አገሩም ቢሄድ ቢፈልግ ብቻውን ለኔ ትቶኝ ሊሄድ አይችልም አሰብኩና ወጣተው ያየን ይሄዳልብን ብለን መጣን ማለት ነው እኔ በቃ ፍቅሬን አስቀድሜ እናት የሚሆን አገር የሚሆን ዘመዶቼ ቤተሰቤን ሳልል ፍቅሬን ቅድሚያ ሰጥቼ ወደ አዲስ አበባ መጣን ማለት ነው እዚህም በጣም ተቸገርን ከተቸገርን በኋላ ስራ ሂዶ ከስራ ብዙ ነገር አለፈ ማለት ነው ከህዝቡ ጋር የሆነው ሆነን አሳለፍነው ህይወታችን ማለት ነው
እዚህ ኢትዮጵያ ውስጥ ከመጡ በኋላ አንድ መጽሐፍ ጽፈዋል ምንድነው በዚህ መጽሐፍ ማስተላለፍ የፈለጉት መልእክት ምንድነው አላማው ምንድነው የመጽሐፉት
ይሄ ትልቅ ታሪክ ነው አንደኛ የኢትዮጵያዊ ዘዙ ኢትዮጵያውያን የኤርትራ ምድር ወርቀዋል በጣም ብዙ ነው በጣም ብዙ 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 ነውና ህዝባችን የኢትዮጵያ ህዝብ ልጆቹ መሄዳቸውን እንጂ ምን እንደሆነና ያ ጦርነት ምን እንደማስለም ያቀርብ እኔ ደግሞ በአጋጣሚ ሁለቱም ቦታ ሆንኩኝ እንደም እንግዲህ የህይወት ጉዳይ ሆኖ አለ መንግስት ወኩል ወታደር ሆኜ ተዋግቻለሁ እዛ ደግሞ ሄጄ ካየሁት ሁኔታ ተነስቼ ደግሞ መልሼ ደግሞ ታጋይ ሆኛለሁ ምርኮኛ አስረኛ ሆኛለሁ ሁለቱንም ቦታ መመስከር የምችለው እኔ ነኝ ስለዚህ ኤርትራውያን ለምንድን ነው ያን ሁሉ 30 አመት ሙሉ የተዋጉት የታገሉት ለምንድን ነው በመጨረሻው ሆነውን አይተናል ኢትዮጵያውያንስ እዛ ሄደው ሀገራችን ብለው ተዋግተዋል ውጊያው ምን ነበር? ይህ ጉዳይስ ምን ነበር? አሶ የጦርነቱ መነሻ መሰረቱ ምንድን ነው? እነታ ነገሩ ምን ይመስላል? የኤርትራን ስሜት ምን ይመስላል? የህዝቡ ለልጆቹ ወይ ለመላገሩ ያለ የነበረው ድጋፍ ምን ይመስላል? የሰራዊታችን ወይም የኢትዮጵያ ሰራዊት በዛን ጊዜ በደም ስካፍንጫው የታጠቀ ነውና ለምንድን ነው እንደዚህ ልደመደመ ቻለው ይሄ ጦርነት? ጦርነት ደግሞ ለራሱ ምን አይነት አውዳሚ እንደሆነ የሰው ህይወትን እንዴት እንደሚበላ ንብረትን እንዴት እንደሚበላ ሀገርን እንዴት እንደሚያወድም እንደሚያቆረቁስ ወደኋላ እንደሚመልስ ሁለተኛ ነገር ሌላ ልዩ ታሪክ ተፈጠረ። ሊወጋ በውጊያ ላይ ሊሰዋ ሊሞት የደረሰው በህይወት ተረፈ። ሌላ በሌላ ወገን ደግሞ የሚወጋ ሌላ ወገን ደግሞ በኤርትራ ወገን ደግሞ የሚዋጋ የምትዋጋ ሌላ ደግሞ ታጋይ የትናንት ማዶ ለማዶ ሆነው ይታቆሱ የነበሩ ባላንጣዎች ደግሞ በፍቅር ተሳሰሩ። አስደናቂ ታሪክ ነው። ከዛ ከሞትም ወጣ ይገለኛል ወንበዴ ነው ከመጥላ አካል ሌላ ምህረት አግኝተህ ነክተ እንደውም ተምረ ሌላ ሰው ሆነ በስራ የዳበረ በአምሮ የዳበረ በንቃተ ህሊና የዳበረ ዜጋ ሆነ ተለወጠ። እንደገና በሁለቱ ህዝቦች መካከል ትስስር የደም ትስስር ነው የተፈጠረው። ከአብራካችን አራት ልጆች ተፈጠሩ። ኤርትራን ህዝብና ኢትዮጵያን ህዝብ እንድናይ ብዙ ነው የተዋለደው። በዚህ አይነት መልክ ተሳሰረው የኛ ለየት ያለ ታሪክ ቢኖረው እነዚህ ህዝቦች ተቃቅፈው ሲኖሩ በፍቅር ሲኖሩ ምን እንደሚመስሉ እኛ ተምሳሌት ነን። ለምሳሌ ፍቅር አሸናፊ መሆኑ ፍቅር የትም ቦታ ቢሆን አሸናፊ መሆኑን ያሳያል። ስለዚህ ማን ነው የሚጽፈው? እን ሁለት ቦታ የኖረ ሰው ሁለቱንም ቤት በሚገባ ያጣጣመ ሰው ካልጻፈ ማን ጽፈዋል ብዬ ነው የጻፍኩት። ዝምድናውን ለማስተሳሰር ግንኙነቱን ለማስተሳሰር ነው ያንቱ በእናት የመጻፍ ታሪክ ማለት ነው እንድጻፍ ያደረኩት ወሱ ነው።
ከህይወት ልምዳችሁ ምን ማካፈል ትፈልጋላችሁ?
እኛ አሁን እንግዲህ የሰላም ተምሳሌቶችና ሰላም ነው የምናውጀው። ከጦርነት በኋላ የተገኘን ሰዎች ነን። ስለዚህ አንዱም ትግስት እንደሚያስፈልግ ለማንኛውም ነገር በተለይ ወደ ጦርነት ከመሄዳችን በፊት የትኛውም ደረጃ ላይ እንከመጥ መንግስት ምንሆን ተቃዋሚ ምንሆን ሰከን እንብለን ማሰብ አለብን። ሌላ መንገድ የለውም ወይ? መርቻ መንገድ የለውም ወይ? ሰላም አይቀድምም ወይ? እንዴት ብንነጋገር ከልባችን በነቀለ መልኩ ብንነጋገር የማስወገድ እንችላለን የሚለው ቅድሚያ ልሰጠው ይገባል ብለን እናስባለን። ሰላም ነው የምናውጀው እኛ አሁን። እሱ አንዱ ነው። ሁለተኛ ነገር ደግሞ ከኛ ህይወት ተመክሮ ጽናት ብዙ ነገር ሊያጋጥመው ይችላል የሰው ልጅ በምድር ላይ ሲኖር። ፍቅር መተማመንን ይፈልጋል። አንድ ልብ መሆንን ይፈልጋል። ቃል ክዳን ቀላል አይደለምና የፈለገ ፈተና ቢያጋጥመኝ እኔ ካንተ አልለይም፣ የፈለገ ነገር ቢመጣ እኔ ካንተ አልለይም የሚለው ቃለ መሐላ መጽናት አለበት። ይሄ ወንዝ ያሻግራል፣ ከሀገር ያስወጣል ማለት ነው። ዛሬ አግብተው ወለዱ ልጆች አድርሰናል፣ ማስተርስ ያሰሩ ልጆች አድርሰናል። ስለዚህ ይሄን ሁሉ ጉዞ ለመጓዝ መሰረቱና ጥንካሬው ግን ምንጩ ያ ነው። ስለዚህ የሆኑ ነገሮችን መጽናት መመከት፣ ፍቅርን ማክበር፣ መደማመጥ፣ መከባበር ፍቅር ማለት እንደሚያስፈልግ ተመክሮና እንሆናለን ለሌሎች ብለን እናስባለን።
አቶ ማሞና ወይዘሮ ህይወት የህይወት ጉዟችሁን ስላጋራችሁን በጣም አመሰግናለሁ። በአሜሪካ ድምጽ ስም እግዚአብሔር ይስጥልኝ።
በጣም እናመሰግናለን። እግዚአብሔር ይስጥልን እንላለን። እኛም የአሜሪካ ድምጽ ቤታችን ድረስ መጥቶ እንደዚህ አይነት ቃለ መጠይቅ ስላደረገልንና የእኛን ታሪክ ጠቃሚ ነው ብሎ በማክበር ህዝቦች ጆሮ እንዲደርስ ስላደረገ ደግመን ደጋግመን እጅግ እናመሰግናለን።
አስተማሪ ይሆናል የእናንተ ታሪክ ብላችሁ ለህዝብም ለሀገርም ለሁለት ሀገርም ይጠቅማል ብላችሁ እዚህ ከኛ ጋር ጊዜያችሁ አሳልፋችሁ ለኛ ለተጠየቁ ቃለ መጠይቅ ስላደረጋችሁልን በጣም እናመሰግናለን ማለት ነው።
በሳህል በረሃ ጄት በሚበርበት በመርሶ በመወርታር ሰው በሚወርቅበት በጦር ሜዳው ግንባር ስንቱ በሚያልቅበት በደጀን ሳይቀር ብዙ በመወተበት ልጅ አሳቀፈችኝ ጨምራ ሌላ ህይወት አሚን የመሰለ ጠይማ ሳመሳይ ደትን የመሰለች ቆንጅዬ እንደንጉዳይ ፍሊን የመሰለ ኮከብና ፀሐይ እኔን የመሰለች ቆንጅዬ እንደሙዳይ ወልጄ እንድስም ምስሎችን እንዳይ አስቸለችኝ እኮ እኔን በምድር ላይ ህይወት ቀጭኗ ውድ ባለቤቴ፣ የልጆቼ እናት የልብ ኩራቴ፣ የትዳር መሪዬ ብርሃን መብራቴ፣ ምን ነውር አለበት ብላት መቤቴ።
ገብረ ሚካኤል ገብረ መድንን ላቀረበልን የፍቅር ታሪክ እናመሰግናለን። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አድማጮች፣ ለምሽት ወደ ያዝነው ቀጣይ ፕሮግራም ስናልፍ የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሐሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት መረብ መስራች ዘ ኢንስፓየር ኢትዮጵያን የተሰኘው የወጣቶች ማህበር ነው። ሀብታሙ ስዩም ከማህበሩ መስራች የወጣቶች ስብዕና ሙያዊ ብቃት ግንባታ ባለሙያ ልዩነት ታምራት ጋር አጭር ቆይታ አድርጓል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እናንተም የምትሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነት ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደረገው የኢትዮጵያ ወጣቶች ትስስር መረብ ኢኒሼቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ የምሰራው፣ ሀገሬ መጥቼ መቼ ነው ማገለግለው፣ ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩ እና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሺፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄን መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ እስከ ውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁን ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋራልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖት፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰጥተናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩ እና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮሰኩተው የሚያድገው በአውንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት ቢሆን ኤንጂዎች ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ መሴጆችን በማቅረብ ደስ ላይ ሰፊ ስራዎችን መስራት አለባቸው ብዬ ተደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶች እና ይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብለው ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንቀው መልእክቶች ያቀርቡለታል፣ ያስተሳስሩታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንተሪዝም አንጻር ካለበት ቦታ ሆኖ ወንድምና እህቱ በኮችንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጣችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ? ቀስል
አዎ፣ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩልህ ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህን በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያደረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያድገናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የኢንዶ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
ልዩነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮች እንነጋገራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
ክብራትና ክብራን፣ ለዛሬ ቅዳሜ ምሽት የያዝናቸው ዝግጅቶች ተጠናቀዋል። የአየር ሰዓታችንም እንዲሁ በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የመሸሁት እንግዲህ ወሌ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ። Thank you.